The Voice of America.
ወደስልጣን ኃላፊነት ከመጡ በኋላ የመጀመሪያው የሆነውን ጋዜጣ መግለጫ ዛሬ ሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የእርሳቸውም ሆነ የድርጅታቸው ፍላጎት በኢትዮጵያ በእውነተኛ ምርጫ ተመርጦ ማገልገል እንደሆነ ገልጸዋል። የምርጫው ጊዜ እንዲተላለፍ እንደማይፈልጉም ተናግረዋል። በሶማሌ ክልል ሲፈጸም የነበረው የሰብአዊ መብቶች ጥሰት በእውነተኛው ዓለም ውስጥ ይደረጋል ተብሎ ለማመን እንደሚያስቸግርም ተናግረዋል። መለስካቸውማ ዝርዝሩ አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከአራት ወራት በፊት የስልጣን መንበራቸውን ከያዙ በኋላ ለመጀመሪያ ጊዜ በጠሩት ጋዜጣዊ መግለጫ ጋዜጠኞች አያሌ ጥያቄዎች አንስተዋል። በዚህ ከሁለት ሰዓት ተኩል በላይ በወሰደ ጋዜጣዊ ጉባኤ ላይ ከቀረቡት ጥያቄዎች መካከል አንዱ የምርጫን ጉዳይ የተመለከተ ነበረ። እንደ ጥያቄው ከሆነ በሀገሪቱ ለውጥ መታየት የጀመረው ጠቅላይ ሚኒስትሩ ስልጣን ከያዙ በኋላ ነው። ይህ ደግሞ በጣም አጭር ጊዜ ስለሆነ ሀገራዊ ምርጫው ለሌላ ጊዜ ተላልፎ ለውጡ ቢጠናከር አይሻልም ወይ የሚል ይመስላል። ጠቅላይ ሚኒስትር ለዚህ የሰጡት መልስም እንደሚከተለው ነበረ።
ምርጫን በሚመለከት ቀርቧል፣ ቢራዘም ለውጥ የተጀመረው አሁን ነው የሚለው በግል እነዚህ ትክክለኛ አይደል። እኔ ኢትዮጵያን ህዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ሳላሸነፍ አሁን በሆነው መንገድ የለውጡን ጊዜ አሁን ያለውን የሚቀረውን ጊዜ በመምራት ያን ይራዘም የመጥፋት ፍላጎት እኔም ድርጅቱም እስካሁን የለውም። ወደፊት ሀሳቡ የሚነሳ ከሆነ በውይይት ለህዝብ እንገልጥ ይሆናል። የኛ ፍላጎት እንደ ድርጅት ያለን ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ማረጋገጥ ነው። ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ ተረጋግጦ ኢህአዴግ ካሸነፈ በሙሉ ልብ ያሰባቸውን ሀሳቦች ለማስተካከል የሚወጡበት፣ ከተሸነፈ ደግሞ ለዘመናት ሲናገር የነበረውን ቃል ምንም አይነት የመከላከል ስራ ሳይሰራ እጅ ነስቶ ስልጣኑን በማስረከብ ዴሞክራሲያዊ ድርጊት መሆኑን ማረጋገጥ አለበት እያስባለሁ።
ዶክተር አብይ ስለ ምርጫ ብቻ አልነበረም የተናገሩት። ወደፊት በሀገሪቱ የሚካሄደው ምርጫ በምንም መልኩ ጥርጣሬ ሊፈጥር የማይችልና ውጤቱ በሁሉም ዘንድ ተቀባይነት የሚኖረው እንዲሆን እንደሚሰራ ጭምር ዘርዘር አድርገው አስረድተዋል።
የኔ ህልምና ፍላጎት ኢትዮጵያ ውስጥ እውነተኛ ዴሞክራሲያዊ ምርጫ እንዲመጣ ማድረግ ነው። ከተቻለ ቢያንስ ሬጅስትሬሽን አውቶሜት ማድረግ፣ ከተሳካልን ሙሉ አውቶሜት ማድረግ። የምርጫ ኮረጆ የሚባል ጥርጣሬ ኢትዮጵያ ውስጥ መጥፋት አለበት። ሳይመረጡ ማገልገል ትርጉም የለውም። ሳይመረጡ መስረቅ ነው የሚፈልገው እንጂ ለማገልገል ሳትመረጥ መጋፋት አያስፈልግም። ከተመረጥክ ማገልገል፣ ካልተመረጥክ ደግሞ ሌላ ማገልገያ አውድ መፈለግ ስለሚቻል ምርጫው ዴሞክራሲያዊ መሆኑን በጣም አበክሮ መስራት ያስፈልጋል። ለዚህ ደግሞ አውቶሜት ማድረግ ብቻ ሳይሆን የምርጫ ተቋሙ ቢያደግም በተቃዋሚዎችም በህዝብ እንዲታመን አድርገን የማደራጀት ስራ የቀጣይ ዓመት ዋናው ስራችን ይሆናል። ተቋሙ በራሱ በሁሉ የሚታመን ያደግ የሚያምነው ህዝብ የሚያምነው ተቃዋሚዎች የሚያምኑት ከጎኑ ነው የሚመለከቱም የሚያምኑት መሆን አለበት። የኛ ግብ ዴሞክራሲያዊ ምርጫ ማረጋገጥ ስለሆነ መራዘሙን በግል አልመጣው እስካሁን አልተወያየንበትም። ጉዳዩን ስንወያይ የተለየ ሀሳብ ካለ ለህዝብ እንገልጻለን።
ጠቅላይ ሚኒስትሩ በቀረበላቸው ሌላ ጥያቄ ተመስርተው የዳሰሱት ጉዳይ የሶማሌን ክልል ወቅታዊ ሁኔታ የተመለከተ ነበረ። ያቀረቡት አንዳንድ ዝርዝር በእጅጉ የሚያስደነግጥም የሚያበረታታም ነበረ።
በጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት 10 ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበር እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስደነግጡ ነገሮች ተከናውኗል እዚያ አካባቢ። ለምሳሌ በማረሚያ ቤት የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም የሚለው ተታል። ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልክ አለ። ሁላችሁም እንደምታስታውሱት እዛ አካባቢ የምናደርገው intervention በከፍተኛ ጥንቃቄ እና ብስለት ካልተፈጸመ ተቀበለ ሶማሌን ብቻ ሳይሆን ቀጠናውን በሚያውቅ መንገድ እንዲሰራ ዲዛይን ይሆናል። ለምሳሌ ድሬዳዋ ላይ ሆን ተብሎ ተመጣጣው የጅቡቲ ዜጎች ተቀደፈባቸው። ለምንድነው ጅቡቲ እንዲነሳና በጥብጡ ወደ ቀጠና እንዲሸጋገር? ተቀጣሚ ሆኖ የጅቡቲ መንግስት በተለይም ፕሬዝዳንቱ የኢትዮጵያ መንግስት በቅርበት እየተከታተሉ የሚያግዙ ስለሆኑ መረጃ ሲያገኙ መረጃ እየሰጡ እየደገፉ ጉዳዩ እንዲረጋጋ ጥረት ማድረግ በመቻላቸው እንጂ በዚያ ክልል ብቻ ሳይወሰን ድንበር ተሻግሮ ግጭቱ እንዲከፋ ያለመ ነው። ይሄ ለምን ሆነ? እንዴት ሆነ? እነማን አደረጉት የሚለው በሂደት ሙያተኞች በህግ አግባብ እንዲያጠኑ እያዩ ምላሽ የሚሰጡት ይሆናል። የተፈጸመው በደልና ወንጀል ግን አሳፋሪ ነው። ሁላችንም መማር ያለብን ነገር ስልጣን ላይ ስንሆን ፓወር ስንይዝ የምንወስደው የኃይል አወሳሰድ ህግን የተከተለ ካልሆነ በዘላቂነት ፓወር ላይ መቆየት ስለማይቻል እኛ ዞር ስንል የሚወጣው ጉድ ለእኛም ለሰሜውም የሚያስፈራ ስለሚሆን አሁን ስልጣን ላይ ያሉ ሰዎች በትምህርት መውሰድ ያለባቸው ከዚህ እዛ እያስተካከል ነው። ለውጡ መስመር እየያዘ ነው። ህዝቡን አሳትፈን ወንጀለኞች እየለየን ለህግ የምናቀርብበት ስርዓት ተጀምሯል። እሱ በቂ አይደለም። ሌሎች ክልሎች ከዚህ ጉዳይ ትምህርት ወስደው ከህግ ውጪ ምንም አይነት ድርጊት ይፈጸም ከጊዜ በኋላ ወጥቶ በሀገርም በዜጎች ላይም ጉዳት የሚያደርስ መሆኑን ትምህርት መውሰድ ያስፈልጋል። ተቋማቱም ከዚህ አንጻር ስራቸውን እንዲሰሩ ማድረግ ያስፈልጋል።
ዶክተር አብይ አህመድ የፌዴራል መንግስት ስልጣኑን በክልሎች ውስጥ ተግባራዊ የማድረግ አቅሙን የሚጠራጠር ጋዜጠኛ ላቀረበላቸው ጥያቄም የሰጡት መልስ የሶማሌን ክልል በምሳሌነት ይወሰደ ነበረ።
ከሶማሌ ጉዳይ ጋር ብናያይዘው የሶማሌ ልዩ ኃይል ሙሉ በሙሉ ህገ መንግስቱን አውቆ በዛ ይመራ ነበር ማለት አይቻልም። እዛው ቤተሰብ ስብስብ አብዛኛውን ኃይል ይዞ ከህግ ውጪ የግለሰቦችን ፍላጎት ለማራመድ ለማሳካት ሲሰራ ነበር። ሶማሌ የጀመርነውን ማስተካከያ ስራ በሁሉም ክልሎች በፌዴራል እያጠናከር እንቀጥላለን። በጊዜ ብዛት እየሰራ መሄድ ይሆናል። መንግስት ግን የህግ ልዕልናን ለማረጋገጥ ጉልበት አለ ወይ ከሆነ ጥያቄው ምንም ጥርጥር የለው። የጉልበት ጉዳይ አይደለም። አፈታቱ ምን እናድርገው ነው ደጋግመን እያሰብን ያለ ነው እንጂ አንድ ችግር ሲፈጠር ዘሎ ገብቶ በርከት ያሉ ሰዎች ለመያዝ የሚያስችል አቅም ስለሌለ ተደርጎ ባይወሰድ ጉዳዩ እሱ ሳይሆን ምንም በደል ሳንፈጽም አጥርተን ይዘን ፍርድ ቤት ከቀረብን በኋላም የተሟላ እርምጃ የሚያስወስድ ነገር መኖሩን ለማረጋገጥ በተሰራ ስራ መዘግየቶች እንዳሉ ቢወሰድ ጥሩ ነው።
እድሉን ያገኙ አያሌ ጋዜጠኞች ብዙ ጥያቄዎችን ለጠቅላይ ሚኒስትር አብይ አቅርበዋል። ከጠቅላይ ሚኒስትር ጽህፈት ቤት በተገኘው መረጃ መሰረት ከ150 የማያንሱ ጋዜጠኞች ለዛሬው ጉባኤ ታድመው ነበር። በሚቀጥሉት ቀናት አንዳንዶችን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሀገሪቱ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት መንግስቱ ኃይለማርያምን እንደማያካትት አስታውቀዋል። የግል ጤናቸውን ጉዳይ በተመለከተ የሚናፈሱ መረጃዎች የተሳሳቱ መሆናቸውንም ገልጸዋል። ከአሜሪካ ጉብኝት ከተመለስኩ በኋላ የተሰማኝን ጤንነት ያህል ተሰምቶኝ አያውቅም ሲሉም ነው የገለጹት። ጠቅላይ ሚኒስትር አብይ በእነዚህና በሌሎች ጉዳዮች ላይ የሰጧቸውን ቀጣይ ማብራሪያዎች የተመለከተውን ሁለተኛ ዘገባ የላከልን እስክንድር ፍሬው ነው።
በአስተዳደራቸው እየታየ ያለው ለውጥ በጋዜጣዊ መግለጫው አካሄድም ተንጸባርቋል። ከተለመደው ጠበብ ያለ ክፍል ሰፋ ወዳለው የመሰብሰቢያ አዳራሽ መዛወሩ ነው የታየው። ቃለ መሐላ ፈጽመው የጠቅላይ ሚኒስትርነቱን ኃላፊነት ከተረከቡበት መጋቢት 24 ቀን ጀምሮ በበርካታ ጉዳዮች ተጠምደው ለቆዩት ወጣት መሪ ጋዜጣዊ መግለጫው የመጀመሪያቸው ነው። የተገኙትን ጋዜጠኞች ቁጥር ለተመለከተም የቀረ የመገናኛ ብዙሃን ተቋም ያለ አይመስልም። እንደዚህ ቁጥሩ የበዛ ካሜራ ፊት ቆሜ አላውቅም ሲሉም ነው ጠቅላይ ሚኒስትሩ ጋዜጣዊ መግለጫውን የጀመሩት። ለተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ የታወጀው የምህረት አዋጅ ለጊዜው የቀድሞውን ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን እንደማያካትት የገለጹበት አንዱ ነው።
ኢትዮጵያ ይጠቅላቸዋል ተብሎ ይጠበቃል። ምን ታስቧል ይመጣሉ ወይ ለሚለው ያው እንደምታውቁት አዋጅ ከህገ መንግስት በታች የሆነ ህግ ነው። ህገ መንግስቱ በምህረት አዋጅ የቀይ ሽብር ጉዳይ እንደማይካተት በግልጽ ያስቀምጣል። ስለዚህ አሁን ባለው ሁኔታ ኮሎኔል መንግስቱ በምህረት ወደ ኢትዮጵያ አይመጡም። ተገናኝቶ ይሄንን ስፔሲፊክ አርቲክል አሻሽሎ እንደዚህ አይነት ወንጀሎች የሚያካትትበት ድርጅት ወደፊት ካጋጠመ እሳቸውም ሊካተቱ ይችላሉ። አሁን ባለው ሁኔታ ግን ተገናኝቶ በግልጽ በትክክል የተሰጠ ፋይሎችን በመረት አዋጅ ማስተናገድ እንደማይቻል ለሚገልጽና አዋጅ ህገ መንግስት በታች ስለሆነ ከካቴጎሪ አንጻር አይጠበቅም ነው መልሱ።
በአባይ ወንዝ ላይ እየተገነባ የሚገኘውን የህዳሴ ግድብ በተመለከተም ለመዘግየቱ አንዱ ምክንያት ፕሮጀክቶቹ በመከላከያ ኢንጂነሪንግ ቴክኖሎጂ ተቋም ወይም ኔቴክ መያዛቸው እንደሆነ አብራርተዋል።
ስለዚህ እንደምታውቁት የፕሮጀክት ማኔጅመንት በግሉም በመንግስት ሴክተርም በጣም ከፍተኛው ችግር ያለበት ሴክተር በህዳሴ ግድብ ሳይሆን በሁሉ ፕሮጀክቶቻችን ኮንዶሚኒየም ቢሆን ባሰብነው ጊዜ አንጨርስም፣ ሱካርም ቢሆን አንጨርስም። አንዱ የልምድ ነው። ሁለተኛ ደግሞ የስራ ባህራችን ይህን በደንብ እየፈተሽ ማስተካከል ያስፈልጋል። ህዳሴ ላይ፣ የሱካር ፋብሪካ ላይ፣ የቤት ግንባታ ላይ፣ የመንገድ ግንባታ ላይ። ሁለተኛው ዲዛይን ህዳሴን የሚያክል ትልቅ ፕሮጀክት በጠራ ዲዛይን ጀምረን በቂ እውቀት ይዘን ስራ ውስጥ ገብተናል ማሰብ ያስቸግራል። ሶስተኛው ደግሞ ኮንትራት አውት ያለበት መንገድ አብዛኛውን ስራ ይሰራ የነበረው ሜቴክ ይባል ሀገር በቀል ኩባንያ ነው። ይህ ኩባንያ ሀገር ለማልማት እና ለመቀየር ፍላጎት ባላቸው ኃይሎች ደረጀ መነሻ ሀሳቡ ሀገር በቀል አቅም ፈጥሮ የራስን ልማት በራስ ኃይል ማሳለጥ ታሳቢ ያደረገ አፕሮቻችን ግን በጣም ችግር ያለበት እንኳን ህዳሴ ግድብ መስራት እንደ ህዳሴ አይነት ግድብ በትክክል አይቶ የማያውቁ ሰዎች ሰብስበው ህዳሴ ግድብ እንሰራለን የሚል የሞራል ብቃት ሲይዙ እነሱን ማገዝ የሚችል ያን ሞራል ልገት የሚችል እውቀት አድቫይዘሪ የሆነ ኃይል አብረን ካላሳተፍን በስተቀር ፍላጎት መስዳት ደረጃ ማድረግ አይቻልም። ያን ያጋጠሙ ያማጋጠሙ ሳሊኒ መስራት የሚገባውን ስራ ከሰራ በኋላ እኛ አደን ይበል ስራ ያደረግን ዘግይቶብኛልና በርካታ ገንዘብ ክፈሉኝ የሚል ጥያቄ አቅርቧል። ይህን ጉዳይ ለማረጋገጥ ከሁለት ወር ገደማ በፊት ወደ ግድቡ ሄጄ ነበር። ግድቡን ለማየት ያለበት ሁኔታ ለማረጋገጥ የህዳሴ ግድብ ማሰባችን በጣም ደስ የሚል ነገር ነው። የህዳሴ ግድብ የእያንዳንዱ ኢትዮጵያዊ አሻራ ያረፈበት እና ኢትዮጵያውያን ማለምና ማድረግ የምንችል መሆኑን ለዓለም የምናሳይበት ግድብ ነው። ትልቅ ትልም ነው። ካልተወን ነው ካልጨረስ ነው በጣም የሚያሳፍር፣ ከጨረስ ነው ደግሞ የሚያኮራ። አሁን እኛ የምንፈተሸው ትላልቅ በማሰባችን ሳይሆን ትላልቅ በመከወናችን ልክ ነው የሚሆን። ለመከወን ያንን መንገድ ደግሞ ምን ይመስላል የሚለውን ጉዳይ በእኔ እምነት መሸፋፈን ተገቢ ነው ብዬ ስለማላምን ከመጣው በኋላ ቲም አዋቅሬያለሁ። ጥናቱን አጥንተው እንዲያቀርቡ የቲሙ ውጤት የሚያሳየው በፍጥነት ከሜቴክ ፕሮጀክቶች ተወስደው ልንውላላቸው ኩባንያዎች ጋር ተሸጋገረ በስተቀረ ባልኩት እድሜ ብቻ ሳይሆን ከዚያ በላይ እንዲቆይ የመጨረስ አዝማሚያችን አስጊ ነው። ስለዚህ ብዙ ነገር ወደፊት ሙያተኞች እያጠኑ ያወጣሉ ብዬ አስባለሁ። ይህ ስለሆነ ኢንጂነር መኘው ኮንትራክት አውት እንዳደረገ ሰው ሜቴክ የሚስራው ሌላ ኩባንያ ይስራው፣ የእሱ ፍላጎት በሱ ዲዛይን ልክ ኮንትራክቶች ደሊቨር እንዲያደርጉ ማድረግ ነው የሚጠበቀው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከዩናይትድ ስቴትስ ጉብኝት ከተመለሱ በኋላ የጤና እክል እንደገጠማቸው የሚገልጹ መረጃዎች በአንዳንድ ማህበራዊ መገናኛ ብዙሃን ተሰራጭተዋል። ስለዚህ የተጠየቁት ጠቅላይ ሚኒስትሩ ፍጹም ጤነኛ መሆናቸውን ገልጸዋል።
የጤና ችግር አላጋጠመኝም፣ ምንም አይነት የጤና ችግር አልነበረኝም። ሙሉ ጊዜን ያጠፋሁት ምስራቁ በተፈጠረው ሁኔታ ነው። ከሚዲያ አካባቢ ስላልነበርኩ መሰለኝ እንደዛ የተባለው። እስካሁን በህይወት ሆስፒታል ይቻላል በስፖርት ነው ማለት አላመመኝም። ወደፊትም እንዳያመኝ የኢትዮጵያ እናቶች ይፈልግልኛል እና ስጋት አይግባል። ግን እንዲያመኝ የሚፈልጉ ሰዎች ካሉ እና እነሱ ሲያስፈራችሁ እናንተ ደግሞ ሳታረጋግጡ እሱን ለማባዛት ልምድ መውሰድ ያስፈልጋል። እኔ አሞኝ አቅም አጋጣሚ ነው በጣም ጤነኛ ያሙበት ጊዜ ሳደካ ሁኔታ መስ ነው እና በዛ ሊታይ ጥሩ ሰርቻለሁ አልባልታው ግን ውሸት ነው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።